ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ቀድመጭቻችን። ዛሬ እሁድ ጥር 19 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍቅር ዜና ዝግጅታችን ይቀርባል። በማከታተልም በሳምንቱ ውስጥ ተላልፎ የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ባሳለፍነው ሳምንት ብዙ የተከሰቱ ጉዳዮች ቢኖሩም የበረከት ስምኦን ዘብጥያ መውረድ የድሬዳዋ ዘርን መሰረት ያደረገ ወያኔያዊ ግጭትና ወያኔ የራሱን ህግ ጥሶ አልቀበል ያለው የወሰንና የማንነት ኮሚሽን ዋነኞቹ ናቸው።
የአገዛዙ ቁንጮች በሌብነት ብቻ መከሰታቸው እያነጋገረ ነው። ባሳለፍነው ሳምንት ያገዛዙ ሁለት ቁንጮች ሌባ መሆናቸው በመረጃ ተረጋግጦ ዘብጥያ መውረዳቸው በይፋ መነገሩ የሚታወስ ነው። በረከት የተባለው ያገዛዙ ቁንጮ በርካታ ንጹሃን ዜጎችን እያሳፈነ በዘግናኝ ሁኔታ ይገድል እንደነበር የሚታወቅ ሆኖ ሳለና ዋና ወንጀሉ ተደርጎ ሊጠቀስ የሚገባው ነፍሰ ገዳይነቱ ሊሆን ይገባው ነበር ተብሏል። በረከት የኢሃፓ አመራሮች እነ ደብተራው በሚለው መጠሪያ የሚታወቀውን ጸጋዬ ወይም ገብረ መድህንንና ጓዶቹን ከባህር ዳር እስር ቤት ወደ ትግራይ ድብቅ ጨለማ እስር ቤት ተዛውረው ቁም ስቅላቸውን እንዲያዩ ያደረገ አረመኔ ወንጀለኛ መሆኑን ይህን ጉዳይ በቅርበት ከሚያውቁት መገንዘብ ተችሏል። ከዚህ በተጨማሪም በረከት በአዲስ አበባና በተለያዩ አካባቢዎች የተካሄዱ ጭፍጨፋዎችን የመራና ትዛዝ ካስተላለፉት አንዱ መሆኑ ሲታወቅ በተለይ 1997 ዓመተ ምህረት የቧልት ምርጫን ተከትሎ የተፈጸመው ጭፍጨፋ በበላይነት ይመሩ ከነበሩት አንዱ በመሆኑ በዚህም ሊከሰስ የግድ ነው እየተባለ ይገኛል። የሌብነት ክሶቹ በርካቶች ሲሆኑ ለአብነት ለመጥቀስ ያህል የንግድ ባንክ የቦርድ ሰብሳቢነቱን እንደመጠቀም ያላግባብ ግዙፍ ብድሮች እንዲሰጡ በማዘዝና ግዙፍ ብድሮችን ለማስመለስ ተበዳሪዎች በሕግ እንዳይጠየቁ በመከላከል ባንኩን ለከፍተኛ የገንዘብ ብክነት መዳረጉ በስፋት ይነገራል። ከዚህ በተጨማሪም የአባይ ግድብ የእርዳታ አስተባባሪ ኮሚቴን የመራ ከመሆኑም በላይ ከግድቡ ፈላጭ ቆራጮች አንዱ ነበርና ከግድቡ በተዘረፈው በቢሊዮን የሚቆጠር ገንዘብ ቀጥተኛ ተጠያቂ ሊሆን ይገባል እየተባለ ነው። ታደሰ የተባለው በሌብነት የበረከት ግብረአበር መሆኑ እየተጠቀሰ ያለው ንጹሃን ዜጎችን እያፋፈነ እያሰረ ያስተቃይ እንደነበር በሰውየው በቀጥታ ከተጠቁ ሰዎች መረዳት ተችሏል። ታደሰ የአማራ የደረነት ሹም በነበረበት ወቅት በርካታ ወጣቶችን በኢህአፓ አባልነት ስም እያፈሰ ግብረ ሰቆቃ እየፈጸመ በየጨለማው ይገድልና ያስገድል እንደነበር በቅርበት ጉዳዩን ከሚያውቁት ተገንዝበናል።
የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ የበረከት ስምኦንን መታሰር በሚመለከት በግልያ የሚፈለጉ ወንጀለኞችን በሌላ አትክሰሱ ሲል መግለጫ አውጥቷል። የመግለጫው ሙሉ ቃል እንደሚከተለው ይነበባል። በቅርቡ ከተያዙት የወያኔ አውሪዎች አንዱ በረከት ስምኦን መሆኑ ተነግሯል። ፍርድ ቤትም ቀርቧል። መልካም ነው። ብዙዎች የእሱን ጻድቅ ያገኙ ይገባቸዋል። ሁሉም የፖለቲካ እስረኞች መለቀቅ አለባቸው ግን አልሆነም። ባለስልጣኖች በፈለጉትና በአመቻቸው የሚያስሩትን ያስራሉ የሚለቁትንም ይለቃሉ። አሰራሩ ህገወጥ ነው። ይህ እንዳለ ሆኖ በረከት ስምኦን የተከሰሰው በሙስናና የጥረትን ገንዘብ በማባከን ነው። በረከት ግን መከሰስ ያለበት በግድያ ወንጀል መሆን አለበት። አንደኛ በነመምህር አግማሴ፣ ዳምጠው፣ ታፈሰ፣ አብይ ወርቅ ኃይለማርያም፣ ብርሃኑ እጅጉ፣ ሙሉ አምባው ወዘተ መያዝና መጥፋት በረከት በዋናነት ተጠያቂ ነው። ሁለተኛ መለስ ዜናዊ፣ አባይ ጸሐየ፣ ተወልደ ስዩም መስፍን፣ ዓለም ሰገድና ክንፈ በኢሃፓ መሪዎች ላይ ሞትን ሲፈርዱ በረከትና ታምራት ተሳታፊ ነበሩ። ሶስተኛ በኢህዴንና በአዴን መሪነት በህዝብ ላይ ለደረሰው ግድያና ግፍ በረከት ተጠያቂ ነው። በዋና መከሰስ ያለበትም በዚህ ነው። ፍትህ ይፈልጋል ከተባለ ግን በዚህ ወንጀል ተባባሪ የሆኑትም ወያኔዎችም ለፍርድ መቅረብ ይገባቸዋል። በርከት ያሉት የአብይ ለማ ተባባሪዎች በመሆናቸው የሚነካቸው ያለም አይመስልም። ገዱ፣ ወርቅነህ ገበየሁ፣ ደመቀ መኮንን፣ አዜብ ስፋት፣ አባይ ወዘተ በሙስናም በግድያም ወንጀላቸው ብዙ ነው። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ለፍርድ ይቅረቡ ይላል። ሁሉም የፖለቲካ እስረኞች ይፈቱም ይላል። በረከትም ለግድያ ወንጀል ተጠያቂ ይሆን ይላል። ሌሎችም እንዲሁ። በብሔር መስፈርት ልዩነት ሳይደረግ ሁሉም ወንጀለኞች ለፍርድ ይቅረቡ። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ። የጸጥታ ኃይሎችና የፌደራል ወታደሮች በድሬዳዋ ከተማ የተሰማሩ መሆኑ ተገለጸ። የከተማዋ አስተዳደር የኮሙኒኬሽን ጉዳይ ጽህፈት ቤት ለጋዜጠኞች በሰጠው መግለጫ አርብ ምሽት ላይ የመከላከያ ሰራዊት ወደ ከተማዋ እንዲገባ የተደረገበት ምክንያት ባለፉት ቀናት በከተማዋ የነበረው ሁኔታ ከአስተዳደሩና ከፌደራል ፖሊስ አቅም በላይ በመሆኑ ነው ብሏል። የመከላከያ ሰራዊቱ ጸጥታ ለማስከበር የሚያስችሉትን ኮማንድ ፖስቶች በተለያዩ ቦታዎች ማቋቋሙንም ገልጿል። ወታደሮቹ በከተማዋ የተለያዩ ቦታዎች የተሰማሩ ሲሆን በመኪና ከሚዘዋወሩት በተጨማሪ ባንዳንድ የመንግስትና የግል ተቋሞች ላይ በመቆም ጥበቃ እያደረጉ መሆናቸውም ተነግሯል። የድሬዳዋ ነዋሪዎች አስተዳደሩን በመቃወም ሰሞኑን በአካባቢው ሰልፍ በርካታ መንገዶች መዝጋታቸው የሚታወቅ ሲሆን ጸጥታ ለማስከበር የተሰማሩት ወታደሮች መንገዶችን እያስከፈቱ ነው ተብሏል።
ድሬዳዋ የተከሰተው ችግር ያገዛዙ የዘር ፖለቲካ ውጤት መሆኑ ተነገረ። በድሬዳዋ ሰሞኑን የታመቀው ህዝባዊ ብሶት መፈንዳቱ ያልተቋረጠ ህዝባዊ አመጽ አስከትሏል ተብሏል። ህዝባዊ አመጹን ያቀጣጠለው ባሳለፍነው ሳምንት ታቦት ይሸኙ የነበሩ ምዕመናን ላይ ድንጋይ በመወርወሩ ሲሆን ይህ ሁኔታ ታፍኖ ውስጡን ሲቀጣጠል የነበረውን የህዝብን ብሶት ገንፍሎ እንዲወጣ አድርጎታል። የህዝቡ ጥያቄ በድሬዳዋ ህዝብ ላይ የተጣለው 40-40-20 የተባለው የአፓርታይድ የከፋፍለ ግዛ ህግ እንዲነሳና በአሁኑ ወቅት በድሬዳዋ የንጉሱ ፈላጭ ቆራጮች እንዲነሱ የሚል መሆኑን ከስፍራው ከደረሰን መገንዘብ ችለናል። የህዝቡ ጥያቄ የከተማዋ ኗሪ ህዝብ በድሬዳዋ ከተማ እኩል ድምጽ፣ እኩል ወሳኝነት ሊኖረው ይገባል የሚል ነው። የዜና እስከተጠናቀረበት ጊዜ ህዝባዊ አመጽ እየጋመ እየቀጠለ መሆኑን ተገንዝበናል። ሁኔታው በዚህ ከቀጠለ በከተማዋ የአስቸኳይ ጊዜ አዋጅ ሊታወጅ እንደሚችልም ብዙዎች ግምታቸውን እየሰነዘሩ መሆናቸውን መገንዘብ ተችሏል።
የትግራይ ክልል ምክር ቤት ያካሄደ ባለው ስብሰባ እንደሚጠበቀው በቅርቡ በፓርላማ ጸድቆባዎች የተቋቋመውን የወሰንና የማንነት ኮሚሽን ውድቅ ያደረገ መሆኑ ታውቋል። በማንኛውም መንገድ በትግራይ ውስጥ አዋጁ ተፈጻሚነት አይኖረውም ብሏል። የወያኔ ቡድን ባለስልጣኖች ይህን እርምጃ የወሰዱት ከ28 ዓመት በፊት በጠመንጃ ኃይል አስገድደው የወሰዷቸው የወልቃይትና ጠገዴ እንዲሁም የጠለምትና የራያ አካባቢዎች ያለ ህዝቡ ፍላጎት እስከ ወዲያኛው በትግራይ ክልል እንዲውሉ ለማድረግ መሆኑ ግልጽ ሲሆን፣ የህዝብን ስሜትና ፍላጎት መሰረት አድርጎ እንዲንቀሳቀስ የታቀደው ኮሚሽን ጉዳያቸውን እንዳያወጣ በመስጋያታቸው መሆኑን መረዳት ይቻላል። ወደ ስልጣን ሲመጡ በኢትዮጵያ ህዝብ ላይ በጫኑት ህገ ወያኔ መሰረት ያቋቋሙትን ፓርላማ ተጠቅመው ዜጎችን እንዳልገደሉ አስረው እንዳላሰቃዩና እንዳላሳደዱ ሁሉ ዛሬ የፓርላማው ውሳኔ የነሱን ጥቅም የሚነካ ሆኖ ሲገኝ ያወጡትን ህግ ለመጣስ ወደ ኋላ እንደማይሉ ለኢትዮጵያ ህዝብ ተጨማሪ ማረጋገጫ ነው የሚሉ በርካታ ናቸው።
ገዢው ዘረኛ ቡድን ሀገሪቱን ወደማያቋርጥ ቀውስ እየከተታት መሆኑ ተገለጸ። በአፋርና በኢሳ መካከል የተጫረው ግጭት እስካሁን አለመርገቡ በቅርቡ የሶማሌ ክልል ሹመኛ የሆኑትን ለማውረድ እየተደለተ መሆኑ ለስደተኞች ዜግነት አክል መብት መሰጠቱ የጋምቤላ ህዝብን ማስቆጣቱ በተለያዩ አካባቢዎች በሰፈራ መንደር መስርተው እንዲኖሩ እየተደረጉ እየተፈናቀሉ መሆናቸው የትግራይ ፈላጭ ቆራጮች የትግራይን ህዝብ ከተቀረው የኢትዮጵያ ህዝብ ጋር ለማጋጨት ቅስቀሳ ያሰሙ መሆናቸው የምዕራብ ወለጋ ጉዳይ ከሆነ ቁጥጥር ውጪ የሆነ የታጠቀ ኃይል እንቅስቃሴ ሲታሰብ የሀገር ህልውናን በጥሞና መርምሮ ግጭቶችን ለማስወገድ ገድ ለኢትዮጵያ አንድነት የቆሙ ድርጅቶች ሁሉ በጥሞና ሊያዩት እንደሚገባ በርካቶች አስተያየቶቻቸውን ሲሰነዝሩ ይሰማል። የአዲስ አበባ መንገዶች በቆርቆሮና በላስቲክ ሱቆች እንዲጨናነቁ መደረጋቸው ድብቅ ምስጢር አለው ተባለ። የደሃደሃ የተባሉ ዜጎችን ለመደጎም ያለመ መሆኑ የሚነገርለት በአዲስ አበባ የእግረኛ መንገዶች የመኖሪያ አጥሮችን በማስተካከል ከቆርቆሮና ከላስቲክ ሱቆች እየተሰሩ መሆናቸውን በርካቶች ከንቱ የሆነ የህዝብ ድጋፍ ለመሸመት የተደረገ መሆኑን ይናገራሉ። ወያኔ በአዲስ አበባ በ1997 ዓ.ም እንደተሸነፈ በበርካታ የከተማዋ መንገዶች ከላሚራ እየተበየዱ የሚሰሩ ሱቆችን ለማቆም ድጋፍ ለመሸመት መሞከሩን የሚያስታውሱ የሱቆቹ አስተጣጥን በአብዛኛው አንድ ብሔረሰብ አባላትን ለማስደሰት የተደረገ ሳይሆን እንደማይቀር ጥርጣሬያቸውን በርካቶች ሲገልጹ ይስተማል። የአዲስ አበባን ፖለቲካ የሚያውቁ እንደሚሉት በአዲስ አበባ በይፋ ያልታወጀ 4420 የሚል የባስ ስታንድ ህግ በውስጣዊነት ሳይደነገግ አይቀርም ይላሉ። የአዲስ አበባ ከንቲባ መሆን የሚገባው የአዲስ አበባ ነዋሪና ከተማዋ ጉዳይ ጋር ተያያዥነት ያለው ልምድ ያለው መሆን ሲገባው ከአንድ ብሔረሰብና የገዢው ዘረኛ ቡድን አባል መሆን የከተማዋን እድገት እንደ ካሮት ቁልቁል ማድረጉ ሲነገር ይስተማል። ከቅርብ ጊዜ ወዲህ ህይወታቸውን በገዛ ራሳቸው የሚያጠፉ ሰዎች እየተበራከቱ መሆናቸው አሳሳቢ ነው ተባለ። በአዲስ አበባ ከሚገኙ ሆስፒታሎችና የፖሊስ ምንጮች በተገኘው መረጃ መሰረት በዘንድሮ ዓመት ባለፉት 4 ወራት የገዛ ህይወታቸውን በገዛ ራሳቸው የሚያጠፉ ሰዎች ቁጥር እየጨመረ መሄዱ ነው። እንዲህ ያለው ጉዳይ ለህዝብ ተቆርቋሪ የሆነ አስተዳደር ቢኖር ኖሮ የሁኔታው አሳሳቢነት ጎልቶ ሊወጣና ለመፍትሄው ለባለሙያዎች በተሰጠ ነበር በማለት ቅሬታዎቻቸውን ሲጠቅሱ ይስተማል። የስነ ልቦናና የፖለቲካ አዋቂዎች እንደሚሉት ዋነኛው ችግር የአደንዛዥ እጾች ወደ ሀገር ውስጥ በገፍ እንዲገቡ መደረጉና በአደንዛዥ እጽ ጎጂነት ላይ ተከታታይነት ያለው የማሳወቂያ ትምህርት እየተሰጠ አለመሆኑ አንዱ ሲሆን፣ ሌላው የፖለቲካው ጫና የሚፈጥረውና የሥራ ዕድል አለመኖር ተስፋ አስቆራጭ መሆናቸውን ያስረዳሉ። የመድኃኒት እጥረት በከፈተው አጋጣሚ በኮንትሮባንድ መድኃኒቶች በገፍ እንደሚገቡ ታወቀ። የመድኃኒት እጥረት እስካሁን ሊፈታ ባለመቻሉ በችግሩ ህይወታቸው የሚያልፈውን ወገኖች ቤት ይቁጠረው እየተባለ ነው። በየመድኃኒት ቤቱ በአሁኑ ሰዓት ከሚገኙት መድኃኒቶች ውስጥ በትንሹ 50 ከመቶ የሚሆኑት በኮንትሮባንድ የገቡ ከመሆናቸውም በላይ ብዙዎቹ የመጠቀሚያ ጊዜያቸው ያለፈ መሆኑን ከባለሙያዎች መገንዘብ ተችሏል። የመድኃኒቶቹ መግቢያ በሮች ሁሉም የሀገሪቱ የድንበር ከተሞች ሲሆኑ ከቅርብ ጊዜ ወዲህ ከኤርትራ የሚገቡት መድኃኒቶች እየበዙ መሆናቸውን መረዳት ተችሏል። እነዚህ በኮንትሮባንድ ከሚገቡት መድኃኒቶች ውስጥ ፍቃድ ያልተሰጣቸው መድኃኒቶችና የተለያዩ አደንዛዥ እጾች እንደሚገኙባቸው ለማወቅ ተችሏል። የኤችአይቪ እና የሳምባ መድኃኒቶችን በኮንትሮባንድ ከሚገቡት ውስጥ እንደሚገኙ መረዳት ተችሏል።
ከአንድ ወር በላይ የዘለቀው የሱዳን ህዝብ አመጽ ለሱዳን አጎራባች አገራት በትምህርት ሰጪነቱ እየተነገረለት ነው። የሱዳኑ ህዝባዊ አመጽ በአሁኑ ሰዓት እየመሩት ያሉት ሐኪሞች፣ መምህራን፣ በተለይ የዩኒቨርሲቲ መምህራን፣ የሰራተኛ ማህበራት ወዘተ መሆናቸው ትግሉን ከጊዜ ወደ ጊዜ እየበረታና እየተቀጣጠለ እንዲሄድ የተባበረ ኃይል ለመሆን እንዳስቻለው ይነገራል። በነጋጅ ዋጋ መናር የፈነዳው ህዝባዊ ብሶት በአሁኑ ወቅት ያምባገነኑ የበሺር ቡድንን ከስልጣን ለመመንገል ኢላማው በማድረጉ ያጠቃለለ ህዝቡን ድጋፍ መቀዳጀት መቻሉ እየተነገረ ነው። ቱጃሩ ሞይ ኢብራሂም ሳይቀሩ ለህዝባዊ አመጹ ድጋፋቸውን እያሰሙ መሆናቸው ታውቋል። ከዚህ በመነሳት መጻይ የኢትዮጵያ ድል የሚወሰነው በአጠቃላይ የኢትዮጵያ ህዝብ አመጽ መሆኑ እሙን ሲሆን፣ ይህን አመጽ ሊያስተባብሩ የሚችሉት የሻቢያ፣ የአረቦች፣ የአሜሪካ ቅጥረኞች ሳይሆኑ ሀቀኛ አገር ወዳድ ሐኪሞች፣ መምህራንና የባንክ ኢንሹራንስ ሰራተኞች በአጠቃላይ ለአባደሮችና ገበሬዎች ናቸው ተብሏል። የእስራኤል መንግስት የአፍሪካ ስደተኞች ከእስራኤል ካልወጡ በመጋቢት ወር ሁሉም ወደ እስር ቤት እንደሚወሰዱ አስጠንቅቋል። በበረሃ እስር ቤቶች በርካታ ሰርጎ ገብ ተብለው የተፈረጁ የአፍሪካ ስደተኞች እንዳሉ ሲታወቅ፣ ብዙዎቹ ኤርትራውያንና ደቡብ ሱዳኖች መሆናቸውም ይታወቃል። የናታንያሁ አስተዳደር ለአፍሪካውያን ያለው ግምት በጣም ዘረኛ ነው ያሉ ክፍሎች $3,500 ተቀብላችሁ ወደ አፍሪካ አገሮች ሂዱ የሚለውን የሚቀበሉ ብዙዎች እንዳልሆኑ ማወቅ ተችሏል። አፍሪካውያን ላይ ቤተ እስራኤሎችም ላይ ጭምር የነጮቹ ዘረኝነት በሚወገዝ ደረጃ ያለ መሆኑን የፖለቲካ ተንታኞች ገልጸዋል። ንጹህ የአይሁድ ህዝብ በሚል ፈሊጥ የአፍሪካውያንም ሆነ ፍልስጤሞችን መባረር መፈለጋቸውንም ታዛቢዎች አውግዘው ተችተውበታል። ለምግብ ሊውል የማይችል 55000 ቶን የበሰበሰ ስንዴ ወደ አገር ውስጥ እየገባ መሆኑን ውስጥ አዋቂዎች አጋለጡ። ስንዴው የመጣው ፕሮሚሲንግ በተባለ ስንዴ አቅራቢ ድርጅት አማካይነት ሲሆን፣ ስንዴውን የጫነው መርከብ ላለፉት 3 ወራት ጅቡቲ ወደብ ላይ የቆመች መሆኑ ተረጋግጧል። መርከቧ የጫነችው ስንዴ በሰበሰና የተበላሸ መሆኑ ከተረጋገጠ በኋላ ወደ መጣበት እንዲመለስ ውሳኔ ተላልፎ የነበረ ቢሆንም ድርድር ከተካሄደ በኋላ ስንዴው በኬሚካል ታክሞ ጥራቱ ስለተረጋገጠ ወደ አገር ውስጥ እንዲገባ ተደርጓል ተብሏል። ስንዴውም ሆነ የተጨመረው ኬሚካል የጤና ጠንቅ ማምጣታቸው እየታወቀ ስንዴው ወደ አገር እንዲገባ የተደረገው ባለስልጣኖች ጠርቀም ያለ ጉቦ ስላገኙ ነው የሚል ግምት ተወስዷል። ፕሮሚሲንግ የተባለው ድርጅት ላለፉት 20 ዓመታት ብቸኛ ስንዴ አቅራቢ ሆኖ ሲሰራ የቆየ ሲሆን ከወያኔ ባለስልጣኖች ጋር በጥቅም የተሳሰረ ግንኙነት እንደነበረው ይታወቃል። የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል። I'm a little bit tired. ገጂንን ብለው በባዕዳን ሲራ የተሰየሙብን ድክመታቸው ገብቷቸው ለውጡ ችግር ቢገጥመውም እየገሰገሰ ነው ሊሉን መግለጫ አሰራጭተዋል። ዋናው መልእክታቸው ለውጥ እውን ሆኗል፣ ሻጠኞችና ነገር ዓለሙ ያልገባቸው ለውጥ የለም ይሉናል ወይም ሊያደናቅፉን እየጣሩም ናቸው ብለዋል። ሌሎች ደግሞ ለለውጥ የደማው ህዝብ የታገለው ሌላ ሆኖ ሳለ እድሚያቸውን ከወያኔ ጋር ያካሄዱ ሆነው ሳሉ የታገሉና የደሙ መስለው የህዝብን ሚና ሊቀሙ ተነስተዋል ብለውም ያው እንደተለመደው ገንዘብ አምጡ ድጋፍ ስጡንም እያሉ ናቸው። ሹሞቹም ሆኑ ታማኝ ተቃዋሚዎቹ ሁሉም ለውጥ አምጪም ለውጥ ቀጣይም ጸረ ወያኔም አይደሉም ብንል ምንም ስህተት አይገኝብንም። ለውጥ መጥቷል ቀጣይ ነው አይቀለበስም ይሉናል። የትኛው ለውጥ? ሁሉም የፖለቲካ ስረኞች አልተፈቱም፣ እንዲያውም አገር ወደድ ወጣቶች ወደ ክሊንቶንና ዙዋይ ተጋዙ እንጂ። ቢክዱትም ዛሬም በእስረኞች ላይ ግብረስየል ይፈጸማል። ደብዛቸው ስለጠፋ በርካታ እስረኞች ሹሞቹ ትንፍሽ ማለትም አልደፈሩም አልፈለጉም። ሰብአዊ መብት ተረገጣው አልተነነም ፍትህ የለም። ይባስ ብለው ሹሞቹ የጋበዟቸውና የሚንከባከቧቸው ጽንፈኞች ህዝብን እየፈጁ ናቸው። በአብዛኛው የኢትዮጵያ ክፍሎች በጥብጥ ግድያና ፍጅት ተከስቷል። ያገራችን ህልውና ለአደጋ መጋለጡንም ታዝበናል። ለዚህ ሁኔታ ተጠያቂው ማን ነው? ላለው አስከፊ ሁኔታ ተጠያቂ አሁንም ወያኔ ቢሆንም የጥፋት መልእክተኞችን የክብር እንግዳ ብለው ያሰማሩብን ሹሞችም ተጠያቂ ናቸው። ከዚህ በፊትም በወያኔ ወንጀል ተጠያቂ ሆነው ለፍርድ መቅረብ ሲገባቸው ለራሳቸው በራሳቸው ይቅርታና ምህረት ፈጪ ሆነዋል። በደላችን ተባባሰ ወይስ ቀነሰ? 36 ቢሊዮን ህጻናት በድህነት የሚማቀቁባት አገር ሆነን ቀጠል ወይስ አስከፊ ሁኔታ ተወገደ? ዲሞክራሲ አለሁ አለን ወይስ የቡድን ያውም የተጠላ አምባገነንነት ሰፈነብን? ሁላችንም የተገነዘብነው ሀቅ ለውጥ መምጣቱን ሳይሆን የፈለግነው ለውጥ መደናቀፉንና የወያኔ ኢሃዴ ኮሎኔል ሆኖ የቆየውን ግለሰብና መሰሎቹን አሜሪካና አረቦች ለስልጣን አብቅተው ትግላችንን እንዳፈኑብን ነው። የናቅ ለመረዳት በመንጋው ጫጫታ የተነሳ ጊዜ ቢፈጅም ዛሬ ካፈርኩ አይመልሰኝ ባዮች እንጂ ህዝብ ይህ ያለው ሂደት ከንቱና ለሀገር የማይበጅ መሆኑን ነቅቶበታል። ከየት ተነስተን የደርሰናል? ወያኔ በጋራ ትግልና በኢትዮጵያዊነት አዋክበልን ጥለው ስንል በባዕዳን ሻጥር ኢህአዴግ ሊቀጥልብን ሰፍሮብናል። ሹሙ ራሱ ያልደበቀው ሀቅ ነው። የመጣሁት የወያኔን ህግ ላስከብር አድሃሪውን አገዛዝ አድሼ ለማስቀጠል ነው ብሎን የሽግግር ሂደቱን ተቃውሞ የወያኔ ኢህአዴግን የምርጫ ቡላት ከመሰሎቹ ጋር ሊጫወትብን ወስኗል። ይህን ንቅሉን ማደናቀፍ ደግሞ አገራዊ ግዴታችን ሆኖ ይገኛል። በፈረ ወያኔ ትግላችን የተረጋጋው ሀቅ ኢትዮጵያዊነት ሲያይል ወያኔ ከነግሳንግሱ ቀውስ እንደሚበዛበትና እንደሚፈረጥጥም ነው። ይህ ነው የተከሰተው የህዝብ ትግል ውጤት። የኢትዮጵያዊ ትግል ደግሞ ባዳንንም ያስፈራቸዋል። በቅርቡ 58ኛውን የሙት አመቱን ያከበርንለት የኮንጎ ፓትሪስ ሉሙምባ፣ በምዕራባውያን የተገደሉት እነ ፌሊክስ ሙሜ፣ አሚልካር ካብራል፣ ኤድዋርዶ ሞንድሌን፣ የኢራኑ ሞሳዴግ፣ ሁሉንም አገር ወዳድ እያሳደዱ የገደሉትና የነጻነት ታጋዮችን ያጠቁ ማለትም የምዕራቡ ኃይሎች በተለይ የአሜሪካናትና የኛንም የነጻነት ትግል ደጋግማ ስትታከሽፍና ስትወጋ ቆይታለች። ዛሬም በዚሁ መንፈስ ትግላችንን ከአረቦች ጋር ሆና አደናቅፋ የገማ የገለማውን ስርዓት ልታስቀጥል ባላት አቅም ሁሉ እየታገለችን ነው። የኢትዮጵያ ህዝብ ፍላጎት ዴሞክራሲያዊና ህዝባዊ መንግስት ተመስርቶ ማለትም ወያኔ ኢህአዴግ ተደምስሶ ማየት ነው። ለዚህም ነው በገፍ ደሙን ያፈሰሰው የገበረው። ኦሮሞ፣ አፋር፣ አማራ ሁሉም አንድ ነው። አንዱ ሲደማ ሌላው ይደማል ብሎ ያበረውም በጋራ ክንዱ ፈርጥሞ ጨቋኞችን ሁሉ ማደባየቱን በመገንዘቡ ነው። ነገር ግን ከግቡ ለመድረስ አልቻለም። ሹሙ ለውጥ ያመጣ ሳይሆን ሊመጣ የነበረውን ህዝባዊ ለውጥ ያደናቀፈ ነው የምንለውም ለዚሁ ነው። የሹሙ ብሔር ነክና ሃይማኖታዊ ይዘትም ገሃድ ሆኗል። ወደ ኋላ ጉዞ ነው። የኦሮሞ ህዝብ ለመብቱ መታገሉ ፍትሃዊ ሆኖ ሳለ ይህን ትግል በግንጠላ አቅጣጫ ብቻ የሚፈርጁትን ጋብዘው አገርን ለብተና ማጋለጣቸው የህዝብ ፍላጎት ሳይሆን የኢትዮጵያ ጠላቶች እቅድና ፍላጎት ነው። የነ ሌንጮ የነፍሬው ዳውድና የአረቦች የእንግሊዝ አሜሪካ የዛሬ 200 ዓመት አጼ ቴዎድሮስ የታገሏቸው እንግሊዞችና ሌሎችም ጠራቶች ዛሬም እንዳልተኙልን የማያውቅ የለም። የነሱን ብሔራዊ ጥቅም ለማስጠበቅ ኢትዮጵያን ሊያጠፉ መነሳታቸውን በተመለከተ ተወቃሽ እኛው የአገራችንን ጥቅም ማስጠበቅ ያቃተን ዜጎች ነን። የሽግግርን ሂደት ባዕዳን አለመፈለጋቸው ቢረዳንም ወያኔም አለመፈለጉ ቢረዳንም ይህን መፍትሄ አዘል ጉዞ አሻፈረን የሚሉ ራሳቸውን አገር ወዳድ የሚሉት ግን ጭራሽ ልንረዳቸውም ልንቀበላቸውም የሚቻለን አይደለም። ፍትህና ዴሞክራሲ ስንል የህዝብ ሉዓላዊነትና የበላይነትን ጫና መስጠታችን እንጂ አንድ ብልህ ግለሰብ ወይም ራሱን አወዳሽ ቡድን አድራጊ ፈጻሚ ይሁንብን ማለታችን አይደለም። ስለሆነም ሹሞቹ ለውጥ የሚሉት አልታይ ቢለን የሚያስገርም አይሆንም። የወያኔ ህግ ባብላጫው አሁንም አልተቀየረም አልተሻረም። ጸረ ህዝብ አዋጆች እየተጠኑ ነው ቢሉንም ይህ ባጭር የሚቀጭ ጥናት ሆኖ በህዝብ ድምጽ የሚሻር እንደማይሆን አውቀናል። ህግ አውጪ፣ ህግ ሻሪ፣ ሹሚ ሻሪ ሹሙና ጓደኞቹ ሆነዋል። ስርዓት ያለው አሰራር አይደለም። በሙስና የተጨማለቀው ወያኔ ኢህአዴግ በጥቅሉ ሆኖ አሳፋሪ ፈቺ ሹሞቹ የሆኑበት ሁኔታ ማክተም አለበት። ሁሉንም ሙሰኞችና ወንጀለኞች የሚመረምርና ለፍርድ የሚያቀርብ ነጻ ተቋም ህዝቡ መመስረት አለበት። ሹሙ ራሱ ይቅርታ አድራጊ፣ ዙሪያውን በወንጀለኞች ታጃቢ ሊያደርግም ልንፈቅድለት አይገባም። ለውጥ አምጪውና ወሳኙ ህዝብ እንጂ ያውም ወያኔ ሆነው የከረሙ ሹሞች ሊሆኑ አይችሉም። ህዝብም መፍቀድ የለበትም። ሹሙ ከእብሪት ይሁን ከፖለቲካ ማህይምነት ተውልድ ያለቀበትን አኩሪ ተገል በፊደል ልዩነት የተረሳ ነው ብሎት ሊያንቋሸሽ ሊነሳ ያደመጥነው ነውና እኔ በግሌ አሸጋጋሪ ሆናለሁ ሲል ፈላጭ ቆራጭነትን ሲያቆጠቁጥ የተበቀለው እንጂ ያስገረመን አይደለም። ወያኔ ኢህአዴግን ልንጥል ተነስተን ኢህአዴግን ሊቀጥሉብን ከተነሱ ጋር ግብ ግብ ላይ ደርሰናል። ሐቁ ይህ ነው። ሌላ ሐቅ ተብዬ ሽንገላ ሊጉቱን ባይሞክሩ ይመረጣል። የኢትዮጵያ መንግስት አለ? የለም። ሹሞቹ የብሔር ፓርቲ ተወካይ ናቸው። ደመቀ፣ ገዱ፣ ወርቅነህ፣ አዜብ፣ አባዱላ ወዘተ ምንም ኢትዮጵያዊና ህዝባዊነት የላቸው። ወንጀለኞች ናቸው። ወያኔ ጠፍቷል? ጭራሽ። ወደ መቀሌ ተሳዷል ቢባልም እንደቀድሞው ሊገዛና ይችልም በነለም አሁንም ጥርሱ አረገፈም ክንዱ አልዛለም። የገዱና ደብረጽዮን መፈራረም ወዘተ ለዚሁ ማስረጃ ነው። የወያኔን ሎሌዎች ይዞ ለውጥ መመኘት ሞኝነት ነው። ግፋቢል የወያኔ ትግራይ የበላይነት በሌላ ዘረኛነትና የበላይነት ይተካል እንጂ እኩልነትና ዴሞክራሲ አይታሰብም። ይህን ደግሞ ባይናችን እያየነው ያለነውና መካድና የሹሞቹን ድለላና የሐሰት ዜና መቀበል አይገባም አይቻልም። ሰላም ሰፍኗል? በየት? ለማን? ባለምንጫዎቹ ህዝብን የሚፈጁበት መስክ ነው የተከፈተው። ቡራዩ፣ ምስራቅ ወለጋ፣ ሞያሌ፣ ቤኒሻንጉል፣ ኦጋዴን፣ ሻሸመኔ ወዘተና ተረፍን እንጂ ሰላም ከጠፋማ አመታት አለፉ። 9 ወርንም አስቆጠረች። የሹሞቹ አያያዝ ወደ ሩዋንዳ መሰል ፍጅት እያመራን መሆኑን መካድ አይቻልም። በሞላ ህዝብን ጥላቻ ተስፋፍቷል። ወያኔና የትግራይን ህዝብ አንድ አድርጎ በአጉል ልፈፋ ለወያኔ መጥቀሙም የሞኞች ፈሊጥ ሆኖ ተገኝቷል። ጥቂት ኦሮሞነን ባይ ወሮበሎችና ወንጀለኞች ህይወት ባጠፉ መላውን የኦሮሞ ህዝብ በወንጀለኛነት መፈረጅ ስህተት ሆኖ ቢገኝም በሹሞቹ ጊዜ መረን ለቋል። ያ የወያኔ ኢህአዴግ ጸረ አማራነት ደግሞ ተጠናከረ እንጂ አልተዳከመም። ህዝብና አገርን በሚያስገምት ጭካኔና አረመኔነት ተከሰተ እንጂ አልጠፋም። የሚያጠገብ እንጀራ ከምጣዱ ያስታውቃል ነውና ሹሞቹ ጊዜ አላጠራቸውም ህዝባዊነትና ኢትዮጵያዊነት ጠፋባቸው እንጂ። የባዕድ ተመራጭና ታዛዥ የሆነ መሪ ኢትዮጵያዊ አይደለም ምንኛ ነን ብሎ ቢለፈፈም። አገራችንን ለአረቦች ከፍቶ ሰጠ፣ አየር መንገዳችንን አሳልፎ ለባዕዳን ሊሰጥ ተነሳ። ምን መደረግ አለበት? ከኢትዮጵያውያን ምን ይጠበቃል? ያለውን ሂደትና ሁኔታ ለምን እንደምናውቀውና ለምንስ የሽግግር ሂደትና ህዝባዊ ነጻ ኢትዮጵያዊ መንግስት እንደምንል በስፋትና በተደጋጋሚ ግልጽ አድርገናል። ለምንስ ሌሎችን ሂደት እንደሚቃወሙ የተቸነው ነው። ዛሬ ሹሞቹ ዋና ዋናዎቹን ጉዳዮች ወደ ጎን አሽቀንጥረው በሐሰት ዜና በማደናገሪያና ብልጠታቸው ላይ እንድናተኩር ፈልገው ብዙ ተጉዘናል ለውጥም አምጥተናል ሊሉን እየቃጡም ናቸው። የህዝብ ትግል ያስገኘውን ለውጥም ለሹሞቹ ለግሰው በሁኔታው ተጠቅመው ሊከብሩ ሊጠቀሙ የተነሱ ከርሳደሮችና አድርባዮችም ራሳቸውን አጋልጠዋል። ስለዚህም የነዚህ የት ደርሰናልና ምን እናድርግ የኛን አይወክልም። እኛ ምን ይደረግ ስንል ከነሱ ምን ይደረግ በመሰረቱና በጥልቀት የተለየና የተቃረነ ነው። ምን ማድረግ አለብን ስንል ያለው ጉድ ይቀጥል የምንል ሳይሆን ትግላችን ቀጥሎ ኢህአዴግ ወያኔን እናደባይ ነው የምንለው። ይህ ነው የመጀመሪያ ግዳጃችን። አገራችን የምትፈልገው የወያኔ ኢህአዴግን አረመኔና ዘረኛ ስርዓት መንኮታኮት ነው። ስለዚህም ለሀገራችን ከተቆረቆሩ ሹሙና ሹሞቹ ሁሉ ከስልጣን ወርደው ለሽግግር ሂደት ቦታ ይልቀቁ። ይህ እንደማይሆን ግን እናውቃለን፣ የፍጹም ስልጣን ጥመኞች ናቸውና። ፋቅ ፋቅ ስናደርግ አሁንም ወያኔ ናቸውና። ሁሉንም የፖለቲካ እስረኞች እስቲ ይልቀቁ፣ የሚያደርጉት ግን አይደለም። የዚያን ጀግና ትውልድ ትግልና ድርጅት ከማጥቃት ይልቅ ካለፈው ትውልድ ጀግንነትና ኢትዮጵያዊነትን ይማሩ። ወንጀለኞችና ጽንፈኞች እስቲ ተይዘው ለፍርድ ይቅረቡ። ከንፈል ያዘን እንዳሉት አባዱላንም ሽፈራው ሽጉጤንም የባዕዴን ሙሰኞችና ገዳዮችንም እስቲ ይዘው ለፍርድ ያቅርቡ። ሹመት ሰጠን ሲሉ እስቲ በብሔርና በሃይማኖት መስፈርት መሆኑ ያክትም። ጠባቦችን በላያችን ላይ መሾም ማስተማራት እስቲ ያብቁ። ሚሊዮን ህጻናት መንገዳዳሪና ረሃብተኛ ሆነው ባሉበት እስቲ የአገራችንን ገንዘብ ለምቾታቸውና ፖለቲካ ፍጆታቸው ማባከንን ያክትሙ። እስቲ ጸረ ኢትዮጵያ ጠባቦችን ያግሉ ያሳርፉ። እስቲ በእውን ኢትዮጵያዊ ይሁኑ። ይህ ነው መልእክታችን። ለኢትዮጵያ በሚል አሁንም ለትግል ዝግጁ ከሆኑት ጋር ኢህአፓ በጋራ ለመታገል ዝግጁ ሆኖ ይገኛል። ለወያኔ ውድቀትና ለኢህአዴግ መደምሰስ እንሰዋለን ከሚሉት ጎን አሁንም ቆመን አለን። ጥላቻና ዘረኝነት ይውደም። ድል ለኢትዮጵያዊነት።
አቅጣጫውንና ግቡን ያላወቀ ለውጥ ካንቱ ነው። በሀገራችን ለመሰረታዊ ለውጥ ሲካሄድ የነበረው ህዝባዊ ትግል ተደናቅፎ በባዕዳን ድጋፍ የይስሙላ ለውጥ ሂደት ከተጀመረ ወራትን አስቆጥሯል። ህዝብ የሚጠብቀውን ጉጉትና ፍላጎት ለማሟላት ገና አልተሳካለትም ብሎ መደምደሙ ምክንያታዊ ነው ማለት ግን ይከብዳል። ዘመናትን ያስቆጠሩ ሀገራዊ ችግሮችን በወራት ቀርቶ በአመታት ለማስወገድ የበርካታ ኃይሎችንና የመላውን ህዝብ ትብብርና ንቁ ተሳትፎን ይጠይቃል። ህዝባዊና ዴሞክራሲያዊ ተቋማት መገንባት ከወሳኞቹ ጉዳዮች የመጀመሪያውን ረድፍ ይይዛሉ። እነኚህን ሁሉ በግምት ውስጥ ማስገባት ለሚታሰበው ዓላማ ስኬታማነት ዋስትና ይሆናሉ። ከሁሉ በፊት ግን የዲሞክራሲ ግንባታ የቅድሚያ ቅድሚያ ጉዳይ ሊሆን ይገባል። እነኚህን ወሳኝ ጉዳዮች ታሳቢ አድርጎ መንቀሳቀስ አማራጭ አይኖረው። የዲሞክራሲን መሰረት መጣል ተሳትፎንና ድጋፍን የሚያረጋግጥ ሲሆን የህዝብ ሙሉ ተሳትፎ ውጤት ሊያስመዘግብ የሚችለው ደግሞ ዲሞክራሲያዊ ተቋማቱ ነጻና ግልተኛ ሆነው ሲመሰረቱ ብቻ ነው። ህዝብን መሰረት ያደረገ ስርነቀል ለውጥ እንዲመጣ ከተፈለገ ደግሞ የወደፊቱን አቅጣጫ ሊያመላክት የሚችል በግድ አቅጣጫና ግብን መቀየስና በተግባር መተርጎም ያስፈልጋል። ይህ ጉዳይ አከራካሪ ሊሆንም አይችልም። አቅጣጫና ግብን ለመቀየስ ደግሞ የሀገሪቱን ነባራዊ ሁኔታ በሚገባ መረዳትን ይጠይቃል። ይህ መኖር አለበት ስንል ህዝብ የስልጣን ምንጭ የሚሆንበትን ዓላማ በግልጽ አስቀምጦ ወደ ግቡ የሚወስዱትን ሂደቶች እየተቆጣጠሩ ዘላቂ ግብ እውን እንዲሆን ማድረግ ነው። እንዲህ አይነቱ ሁኔታ አሁን ለህዝብ ግልጽ ሆኖ ይታያል ማለት ፈጽሞ አይቻልም። የሀገራችንን ኢትዮጵያ ሁለንተናዊ ችግሮች በቅጡ ያልተገነዘበ ማንኛውም ኃይል የሰርነቀል ለውጥ ሂደትን መቀበል ይቸግረዋል። ውስብስብ የሆነውን የሀገሪቱን ችግር ሳይረዱ መፍትሄ ማግኘት ያስቸግራል። በዚህ ምክንያት ነው የሀገራችንን ችግር ለመፍታት ያልተቻለው። ህዝባዊ ለውጥ የተሳካለትን የሽግግር ጉዞ እንዳይራመድ መሰናክል የገጠመውም አንደኛው ምክንያት ይህ ይመስላል። የሀገሪቱ ችግሮች ድርብ ድርብርብ ውስብስብና ውጥንቅጥ ጥልፍልፍና መላቀጡ የጠፋበት ነው። የመፍትሄው ፍለጋ ሂደት በሆይ ሆይና በውቂው ደብልቂ በግርግር በያዘው ልቀቀውና በመደነባበር የሚፈታ አይደለም። በረጋ መንፈስ አስተውሎና አርቆ በማስተናገድ እንጂ የሰከነ አእምሮን አንግቦ መንቀሳቀስ ዘለቂታዊ የተሳካ እንዲሆን ያደርጋል። እወደድ ባይነት ብቻውን ሩቅ ምዕራፍ አያስኬድም። የህዝብን ፍላጎትና ጥያቄ ማስተናገድ የሚቻለው በህዝብ ወገንተኝነት እንጂ ህዝበኝነት ወይም ፖፑሊስት በመሆን አይደለም። በመፈክር ንባቤ ሀገር አይገነባ። በአደባባይ ጠርሙስ በመስበር የህዝብን ልቦና አእምሮ ማስተናገድ እንዳልተቻለ ካለፈ ታሪክ መማር ይገባል። ሀገርና ህዝብ አደጋ ላይ ሲወድቁ እግሬ አውጪኝ ብሎ ባሳፋሪው ሁኔታ መሸሽ ለተተኪው ትውልድ አንገት ሰባሪ ታሪክን ጥሎ ማለፍ እንጂ መልካም ቅርስ አይሆንም። ህዝብና መንግስት አንድ አካል አንድ አምሳል ሆነው ካልተሰለፉ ሀገር ባለቤት ታጣለች። ባለቤት ያጣ ህዝብና ሀገር የማንም መጫወቻ ሆኖ ይቀራል። የዛሬቶ የኢትዮጵያ ሀገራችን በዚህ ሁኔታ ላይ ትገኛለች ብሎ መደምደም ከእውነት ይራቅ አይደለም። ኢትዮጵያችን እንደ ሀገር በርካታ ውስብስብ ችግሮች ተደቅነውባታል። አንደኛ ነገር ዜጎቿ እንደ ዜግነት ክብርና ምልዕነት ሳይሆን በዘርና በቋንቋ ፍርክስካሽ ተመድበው እንዲታዩ በመሆናቸው ነው። ይህም ሁኔታ ዜግነታቸው ብቻ ሳይሆን ስብዕናቸውም ጭምር አዋርዶታል። ሁለተኛ ነገር መልካ ምድር በመልኡነት ሳይሆን በፍርክስክስነት ማለትም በክልልነት ተጨማትራ እንድትታይ ተደርጋለች። አዲሱ ትውልድ ሀገሩን የሚያያት በኢትዮጵያዊነቷ ሳይሆን በፍራክሽን ሂሳብ አግባብነት ይሆናል። ኢትዮጵያ ተብላ ተጠራ አትጠራ? ኢትዮጵያ ትኑር አትኑር ደንታ እንዳይሰጠው ሆኖ እንዲያድግ እየተደረገ ያለ ትውልድ ሆኗል። ክልል ለአንድ ሀገር ዜጎች መኖሪያ ሳይሆን ለከብት ግጦሽ ማሰማሪያ መናሃሪያና ማጎሪያ ቦታ ነው። ሀገር እንደ ሀገር መቆጠሯ እየቀረ በየክልሉ ተኮድኩዳና ተደይና እንድትቀር ተፈርዶባታል። ይህንን ያደረጉት ባለ ስንኩል አምሮቹ የዝርኛ ገዘዝ አርማጆች ወያኔዎቹ ናቸው። አሁን ግን በህዝባዊ አመጽ ዋጋቸውን እየከፈሉ በመክሰም ሂደት ውስጥ ይገኛሉ። ለዚህም ወጣቱ ትውልድ ምስጋና ይድረሰው፣ ከባድ መስዋዕት ከፍሏልና። ሶስተኛ ነገር መንግስት የሚባለውን መስፈርት የሚያሟላም ሆነ ስልጣኑን ከህዝብ የተቀበለ ተቋም በሀገሪቱ ውስጥ የለም። ህጋዊነትም የህዝብ ተቀባይነት ያለው ኃይል የለም። ኢትዮጵያ ሀገራችንን እንደ ሀገር ዳር ድንበሯም የግዛት ሉዓላዊነትም ሆነ ዜጎቿም እንደ ዜጎች አዋህዶና አስከብሮ ያለ መንግስታዊ ተቋም ይታያል ማለት አስደፍርም። ኢትዮጵያችን እንደ ሀገር መቀጠል እንዳትችል ያደረጓት ዘረኞች ጥንታዊቷንና ታሪካዊቷን እንደ ሀገር እያጠፉ ወደ ዘመነ መሳፍንት የጉልት መንደር እንድትገባ ለማድረግ እየተወራጩ ይገኛሉ። የጦር አበጋዞችና የአካባቢ ታጣቂ ነፍጠኞች የየግላቸውን ግዛትና የአገዛዝ ስርዓት እያሰፈኑ የአገሪቷን ህልውና አደጋ ውስጥ እንዲወድቅ በማድረግ ላይ ናቸው። አገሪቱ በአሁኑ ወቅት ብዙሃን ባለነፍጥ ወጣቶች የሚደነፉባት መሬት በመሆኗ ማን እንደሚቆጣጠራትና ወደ የተስ አቅጣጫ እንደምትሄድ እንኳ ማንም ወገን ሊያውቅ ከማይችልበት ደረጃ ተደርሷል። አካሄዱ ፍኖተ ካርታ ወይም ሮድ ማፕ ስለሌለው ህዝብ ግራ ተጋብቷል። የባሰ እንዳይመጣ ከመጨነቅ ሌላ ምርጫ አጥቷል። ለኢትዮጵያ ህዝብ የአንድ መቶ አመት የቤት ስራን ሰጠዋለን ብለው ያሰቡት እቅድ በተግባር እየታየ ነው። ይህንን ትንቢት በተግባር ለመፈጸም አሁን ስልጣኑን የተረከበው የአገዛዝ ቡድን አውቆም ይሁን ሳያውቀው ኃላፊነቱን ወስዷል። በእነርሱ አመለካከት ኢትዮጵያን ማዘመን ማለት ወደ 18ኛው ክፍለ ዘመን እንደነበረችበት የጨለማ ዘመን የኋላ ዙር ጉዞ ማስኬድ ሆኗል። ሀገርን እንደ ኩበት ጠፍጥፎ መስራት ቀላል የሚመስላቸው የዘረኛ አገዛዝ አራማጆች በቀላሉ በማይበጣጠሰውና በብዙ ክርና ማግ የተዋሃደውን የህዝብ አንድነት ለማፍረስ ላለፉት 27 ዓመታት ሞክረው ነበር። ሳይሳካላቸው ቀርቶ እነርሱም እንደ ዮዲት ኩዲት እንደ ግራይ መሐመድና እንደ ደርቡሾች መና ሆነው ቀርተዋል። አሁን በስልጣን ላይ የሚገኙት የወያኔ ቅሪቶች ከታሪክ ያልተማረ ራሱን ሲረግም ይኖራል እየሆነባቸው ነው። በስልጣን ላይ ያሉት አዲሶቹ ሹሞች የሽግግር ስምሪት አቅጣጫ ለመስጠትና ህዝባዊው ኃይል እንዲያገኝና የታሰበውም ግብ እንዲመታ ለማድረግ መሰረታዊ የሆነ የስርዓት ለውጥ የሚገኝበትን ሁኔታ ከማመቻቸት ይልቅ በጥገና ለውጥና ባዝጋሚና ተንፏቃቂ ማጥ ውስጥ እየዳከሩ ይገኛሉ። ዞሮ ዞሮ ለዘላቂ ሰላም ሆነ ለአስተማማኝ የለውጥ ሂደት የሚከተሉት ጉዳዮች መረጋገጥ ተፈጥሯዊ ነው ተብሎ ይታመናል። አንደኛ፣ ሀገራችን መሰረታዊ የሆነ የስርዓት ለውጥ እንጂ የጥገና ለውጥ አያስፈልጋትም። አሁን ላለው ሀገራዊ ችግር መንስኤው በውሸት ትርክትና በቋንቋ ላይ የተመሰረተው ህገ መንግስት ተብዩ የውያኔ ፕሮግራም ሰነድ ነው። ይህ ህገ መንግስት ላንዴና ለመጨረሻ መወገድ አለበት። አሁን በየቦታው የሚካሄደው የርስ በርስ የዜጎች ፍጅት መሰረታዊ ምክንያቱ ወያኔ ፈጠረው የክልል አገዛዝ ነው። ይህ ጠንቅ ደግሞ በዘር ላይ የተገነባው ህገ መንግስቱ የፈጠረው በመሆኑ እርሱ ካልተወገደ በቀር ዜጎች በሰላም አብረው እንደወትሯቸው ለመኖር አይችሉም። ሁለተኛ መርዘኛውን ህገ መንግስት የቀረጸው ይህ ጠንቀኛ ዘረኛው ስርዓት በመሆኑ እንደ ስርዓት እስከ ጣጣው ካልተወገደ ስር የሰደደው የሀገሪቱ ችግር ይወገዳል ማለት ዘበት ነው። በመሆኑ መሰረታዊ የስርዓት ለውጥ እንጂ ለጥገና ለውጥ ጊዜና ሀብት ማባከን የኢትዮጵያን ህዝብ እንደመክዳት ይቆጠራል። ሶስተኛ በሀገሪቱ ሰላምና መረጋጋት መምጣት የሚችለው በየደረጃቸው ቀደም ተከተል ሶስት ጉዳዮች እውን ሲሆኑ ብቻ ነው። እነርሱም ሀ ዴሞክራሲ በመላው ሀገሪቱ ሲሰፍንና ዜጎቹም ያለ ቅድመ ሁኔታ ተጠቃሚና ሙሉ ተሳታፊ ሲሆን ነው። ለ የሽግግር መንግስት ከሙሉ ኃላፊነቱና ግዴታው ተግባሩና እድሜው በህዝብ ስምምነት ህጋዊነቱ ተረጋግጦ ሲታወጅ ነው። ሐመሩሃ የሀገሪቱ ዜጎች በወኪሎቻቸው አማካኝነት የተዘጋጀውን የህገ መንግስት ረቂቅ በህዝብ ውሳኔ ማለትም ሪፈረንደም ከጸደቀ በኋላ በዜጎች ቀጥታ ተሳትፎ በሚመጣ ምርጫ ዴሞክራቲክ መንግስት ሲቋቋም ብቻ ነው። ኢትዮጵያ ሀገራችን ከላይ በቀደም ተከተል በሰፈሩት ሂደቶች ካላለፈች በስተቀር በትግና ለውጥ ዘላቂ ሰላምና መረጋጋት ታገኛለች ተብሎ አይታሰብም። ለዘላቂ ሰላምና መረጋጋት ይህንንም እውን ለማድረግ የሚያስችለውን መሰረታዊ ለውጥ ከሚፈልጉ ጋር ተባብሮ ለመስራት ጥረታችንን እናስተላልፋለን። በሌሎች ድግስ ሄዶ ፍርፋሪ መጠየቅ በኩርናን በጭብጥ መስር መለወጥ ስለሚሆንብን ያንን አናደርገው የምንታገልበት መርሆም አይፈቅድም። ኢትዮጵያችን ለዘላለም ትኖራለች። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል።
ስንት አይነት ሆዳ አለ? አቤት ሆዳ አለ! ስንት አይነት ሆዳ አለ? የሚያስተገስግ ወገን መጠጠቂያ የፋሽስቶች ምሽግ። ስንት አይነት ሆዳ አለ? ስንት አይነት ሆዳ አለ? ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በወለዳግድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ሆዳ አለ? አይሁዳም ብዛ ወይሁዳም አቤት ይሁድ ማስን ሰፋፊ ቅሪላ ክደት የለጠጠው አይጠሬ ሽንፈላ ስንት አይነት ሆድ አለ? ሆድ ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስትወስ ካላት ጸጉሩን የአዳም ዘርነቱን ሰባይ ክብሩን ለወያኔ ያኔ ሀደ ሆዱ ለውጦት አልታያለ ወገን ሲፈናቀል ህዝብ አገሩት ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብር ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ ይሉንታ የማያውቁት ዝብት የማይፈሩ በሆዳቸው ብሎ በሆድ የሚያዙ መሪያት ሆዶች ፍሬን የበጠሱ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ ምንተራ ስብና አልባ ከዞን ከርከሮ ከጉማሬባ አቤት ይሁዳ አይነት ስንት አይነት ወዳለ እሺ ስንት አይነት አይናል አይቷት ወረበ ስንት አይነት አፋል ቦዴ ታጥ ስንት አይነት ዞር አለ ስንት አዳፈል ስንት አይነት ጣት አለ ቀሱር ያዘገ አቤት 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 የስብና አቅል ስንት አይነት ወራለ ማጨፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድስ ውድ ሰርቶ የሚያስተገስቡ ወገን መጠንቀቃ ተጓድጎ ሥራዎች የሚተፈንጉ ብዙዎች አሉ። የጨጓሮች ክምር ወግያን ያዛቸው በስጋ በብ ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላ ሁሉንም በመላ በሶስም ጎተራ አፋቸው ጉልቻ እኛ አናሳልፈው ለኔ ከርቴ ውለታቸው ነው ድገታቸው ነው በሁሉ ሞታቸው የነገን የሚያስብ ሊና ነሷቸው ካቻ ምናምን ምናምን ዛሬም ሆዳማቸው ሆዶች አቤት ይሁዳ አይነት ስፋትና ጥልቀት የሴት የወንዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የሊቆዳና ፍንቅልቁል የወጣ ዘራዳም የሚያውቃት የድፈኞች ማሻ ሰፊ ቱቦ ያላት ለሆዳሞች ሁሉ ተምሳሌ የሚያረጓት የቅሪሎች ንግሥት የከርሶች ተገነት የተባዎች ልንት የሆዳሞች መስፈር ከርሷንና አፏን ለቴጋኔ ቡላ ወለድ ያስያዘች አንድ አንድ አይጠ ሞገስ የሚምትባል ከፊትም በኋላም ወደ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ወዳዘኑ ከአውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠር ያሳማፋቸው ይላላ ከሆዳሞች ወዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ መሃፍ ስንት አይነት ወዳ ነው በወገንም ባዋኝ ደምረግ ቋዳል በክህደት ውርደት የተነሰነ ከርስ ይዞ ተሽከርካል ሀገሩ ተፈርስ ወገኑ ሲቆላ ከገዳይ ግራር ቆሙ ጠቅጥቆም ይሞላል አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከንስታ የሚለየው ነገር የነገር አስቦ ዛሬ አስብቶ ማደር ከእንስሳ በላጨ ስብና ከሌለው ከእርሶ አደር የሚሉት የጋማ ከብት ነው የጋማ የጋማ ከብት እንኳ እስኪሚሞር ድረስ ቁመ ያገለግላል የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል ምንስ ይፈይዳል ቢጥሉትም ያውቃል ቢያዘዙትም ሆዳ ኖሮ ካልጠቀመ ቢጠፋ የማይጎዳ አቤት የሆዳ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆን ነው ሞታቸው የነገን የሚያስብ ሊና ነሷቸው ካቻ ምናምን ዛሬም ሆዳም ናቸው አቤት የሆድ አይነት